ይህንን መዝሙር እንደገና እንድንሰማ አንተም ደግሞ ስለከፈትክልን ጌታ ይባርክ። የዛሬውን ቀን ጌታ ይባርክልን። ይሄ ኳርተር ወደ ኢየሱስ ማንነት የሚያሳድገን ኳርተር ነው። በጣም ደስ የሚል ነው። የዛሬው ደግሞ በተለየ ደግሞ በቃ ስፔሲፊክሊ በተለየ ያው በኢየሱስ አይን ሰዎችን መመልከት ነው የሚለው አርዕስቱ። በጣም ደስ የሚል ሰንበት ትምህርት ነው። ኢየሱስ እንደሚያይ ወይም እንደ ኢየሱስ እንደሚያስብ እንድናስብ የሚያስተምረን ሰንበት ትምህርት ነው እና ይሄንን ሰንበት ትምህርት ደግሞ እንድናጠና የረዳን እግዚአብሔር ለዘላለም ስሙ የተባረከ ይሁን። እንዲሁም ደግሞ ይሄንን ሰንበት ትምህርት ለማስጠናት ፈቃደኛ የሆነውንም ወንድማችን ዶክተር አማኔልንም ጸጋውን እግዚአብሔር አምላክ አብዝቶ ይስጠው ይባርከው እና ወደ ሰንበት ትምህርታችን አገልግሎት እናልፋለን። ጸሎት እንጸልይና ከዛ ወንድማችን ዶክተር አማኑኤል መዝሙር ዘምሮ በዛው ሰንበት ትምህርቱን ያወያየናል። ከወንድማችን በየነ ጋራ እንጸልይና እዛ አገልግሎታችን እንጀምራለን። እንጸልይ።
በዙፋን ያለ አባት እናመሰግናለን። ሳምንቱን ሙሉ በሰላም ጠብቀ ዛሬም ደግሞ በዚህ ጊዜ በፊት እንድንገኝ ስለፈቀድክ እናመሰግናለን። እዚህ እንድንገኝ ያስቻልከን አምላክ አሁን ደግሞ አንተ እንድትናገረን አምላክ ሆይ በመሪው በተናጋሪው አንተ እንድትናገር የእኛንም ጆሮ እንድትከፍት አምላክ ሆይ በአንተ መገኘት እንድትባርከን እንለምናለን።
አሜን።
በኢየሱስ ስም አሜን።
አሜን። አሜን።
የኔ ድምፅ ይሰማል?
ይሰማል
ይሰማል።
እግዚአብሔር ይስጥልን። በጌታ የተወደዳችሁ ውድ ወገኖች እንደምን አደራችሁ? መልካም ሰንበት። እግዚአብሔር በጣም ያበረከቱ ለሁላችንም በስልን በክርስቶስ ኢየሱስ ፊት ሆነን የዘላለም ሕይወት የምገኝበትን ቃል አብረን እንወያይ ይህንን ምቹ የአየር ጊዜ እግዚአብሔር ስለሰጠን እግዚአብሔር አባታችንን በተለየ ሁኔታ እናመሰግነዋለን። የመስተጋባ ድምፅ አለ። የአየር መስመር ግልጽ እንደሆነልን እንግዲህ አሁን ውይይት ስለሆነ ተራ በተራ ነው የምንወያየው እና እንግዲህ መስመሩን የምትቆጣጠሩ ሰዎች አደራችን እስኪ ሚውት ብታደርጉ፣ ሌሎቻችን ዝግ ሆነን እንጠብቃለን። በውይይት ጊዜ ብቻ እየከፈትን እንገባለን። የምነጋገረው እንዲገባን እንድናስተውልም ይረዳናል። እንደዚያ ሲሆንና እስኪ ያንን ብታደርጉ መልካም ነው። ሌላ ድምፅ እየሰማው ስለሆነ የእግዚአብሔር ስም ለዘላለም ብሩክ ይሁን። በዚህ ጠዋት ዳንኤል ዝማሬ ልታቀርብ ደውሎልኝ ነበረ እና እኔ ባይደውልም ኦልሬዲ ጌታ መንፈስ ስላሳሰበኝ ለመዘመር ተዘጋጅቼ ነበረ። ጌታ ደግሞ ሁሉንም ሲያስተካክል ፈቃዱ መሆኑ ነው እና እግዚአብሔር ብሩክ ይሁን። አምላክን ባርከዋለሁ። ወገኖቼ ዝማሬ ከእግዚአብሔር ቃል የማይለይ ነው። ትዝ ይላችኋል ሰለሞን መቅደሱን ሰርቶ በጨረሰ ጊዜ መቅደሱ ልመረቅ በተዘጋጀ ጊዜ መዘምራን ቆሙ ይላል እግዚአብሔር ቃል። ሰማ አዘኑ ይላል እግዚአብሔር ቃል። መዘምራን ቆሞ ከዘመሩ በኋላ የእግዚአብሔር ክብር መቅደሱን ሞላው ይላል። እግዚአብሔር ክብር በዝማሬ እግዚአብሔርን መቅደስ ይሞላል። በጌታ ስም እንዘምራለን ሁል ጊዜ። ስለዚህ ዛሬ እንደዚህ ዝም ብሎ ሰዎች በስሜት የሚዘምሩ ሳይሆን የእግዚአብሔር መገለጥ የእግዚአብሔር እውነት የምንነገርበት የዜማ መጽሐፍ ቅዱስ ነው። ቃሉ ደግሞ የውይይት ቃል ነው። ስለዚህ በዚህ እንድናስታውስ እግዚአብሔር ፈልገናል። ዛሬ በዚህ ጠዋት የሰንበት ትምህርታችን እንድናጠና መሪ ሆኖ የመጣልን አንድ ከሐዋርያት መጽሐፍ ነው። ምዕራፍ 1 ቁጥር 8 ላይ ከተወሰደ ቃል ነው ዝማሬውም። ከቤቴ ጀምሮ ሰፈሬ ከሰፈር ጀምሮ በምድሬ በዓለም ዙሪያ ሁሉ እንድዘራ ቃሉን እሪ ደርሶኛል አሊ ያሻኛል ጀምሮ ለእንዳንዳንዳችን ገጣሚ የሆነ ዜማ ነው የሚጀምረው።
ያው ሚውት በማድረግ እንተባበር ሁላችንም ሚውት እናድርግና መዝሙሩን አዳምጠን አሜንም ማለት እንፈልግ አን ሚውት ያደረግን አሜን ማለት እንችላለን።
Come and find it,
ዛሬ ብቻ ሳይሆን ጌታን ከተቀበልንባት ፈተን ጀምሮ ለዘላለም የኔና የናንተ ነው። እዚህ እግዚአብሔር ኃይል ያሻናል። እግዚአብሔር ኃይሉን ደግሞ በእኛ በእናንተ ሲያደርግ አስገራሚ ነገር ይፈራልና ይህንን እንድናስተውል እግዚአብሔር ይፈልጋል። እንግዲህ በጌታችን በጸሎት ስለተጀመረ ይህንን ውይይት እንቀጥላለን። ተስፋ አለኝ እንግዲህ ሁላችሁም በመስመር ያላችሁ መጽሐፍ ቅዱሳችን ይዛችሁ እንዳላችሁ መጽሐፍ ቅዱሳችንን ወደ አዲስ ኪዳን ሄደን ከፍተን እንጠብቃለን። ትልቁ ውይይታችን ከእግዚአብሔር ቃል ነው። ሁለተኛው ነጥብ ደግሞ የሰንበት ትምህርት እኔ የማምነው በውይይት ስለሆነ አላማውም የተሰራው ለውይይት ነው፣ ለስብከት አይደለም። ስለዚህ እኔ መሪ መሪ ሀሳቦችን አነሳለሁ። ከዛም በኋላ በዛ ሀሳብ ዙሪያ ሳምንቱን ሙሉ ከባለፈው ቅዳሜ ከሰዓት እስከ ትላንትና አርብ ምሽት ድረስ በየቀኑ ያጠናችሁትን የእግዚአብሔር መንፈስ ያሳሰባችሁትን የተገለጠውን አብረን እየተወያየን ግልጽ ያለውን ነገር ካለ ደግሞ መንፈስ ቅዱስ እንዲያብራራልን ጥያቄ እየጠየቅን እየተወያየን እንሄዳለን ማለት ነው። እዚህ ይህንን ማድረግን አደፋፍራለሁ። ሁልጊዜ ደግሞ በቃሉ ዙሪያ ይሁን ውይይታችን። ሰንበት ትምህርት ከቃሉ ነው ሁልጊዜ ትኩረት መስጠት ያለብን። ይህ እንዳመልጠን እፈልጋለሁ። ስለዚህ ገስ ለጥናታችን እንድመች እኔ የቅዳሜ ክታቱንና የእሁዱን ሀሳብ አነሳለሁ። እዛም በኋላ በቅዳሜው ክታትና በእሁዱ ላይ ተጨማሪ ሀሳብ ያላችሁ ወይንም ጥያቄ ያላችሁ ጠይቃላችሁ። ከዛ ቀጥለን ደግሞ የሰኞንና የማክሰኞን ክፍል ሀሳብ እኔ አነሳለሁ። ይህንን ሀሳብ ካነሳው በኋላ ሀሳቡ አንዳንድ ነጥቦችን ከተቃቀስ በኋላ እዛ ላይ አሁንም ተጨማሪ ሀሳብና ጥያቄ ላላችሁ እድል እሰጣለሁ። በሶስተኛ ደረጃ የኢሮብንና የአሞስን አንዳንድ ነጥቦችን አነሳና ሀሳቦችን ካስቀመጥ በኋላ እናንተ ደግሞ በሮብና በሐሞሱ ላይ ተጨማሪ ሀሳብ ወይንም ጥያቄ ካላችሁ ትጣላችሁ። ከዛም በኋላ በአራተኛ ደረጃ የአርቡን ክፍል እንደ ማጠቃለያ እኔ ሀሳብ እናገራለሁ ማለት ነው። ስለዚህ በአርብ ላይ ማጠቃለያ ይሆናል ማለት ጥያቄ ሀሳብ አይኖርም። ምክንያቱም ከቅዳሜ ጀምሮ እስከ አርብ ባለው ነጥብ ላይ ሀሳብ ስለሰጠን የአርቡ ማጠቃለያ ስለሆነ ካለን ጊዜ አንጻር ማጠቃለያውን ካየን በኋላ ይህንን ጥናት በጸሎት እንመድባለን። ስለዚህ በዚህ ቅደም ተከተል ነው ጥናታችንም። አደራችሁ የተቻለ መጠን ፈጠን እያል እክቶችንም እያነሳን ጥያቄዎችንም ሀሳቦችንም እንድንሰጥ እፈልጋለሁ ማለት ነው። እና የዛሬ ሰንበት ትምህርታችን እንግዲህ ሶስተኛ ትምህርት ሲሆን ትልቁ ሀሳቡ ስለ እይታ ነው። ቅዳሜ ማታ ጀምሮ እስከ ሐሙስ ድረስ ያለውን በደንብ ትኩረት ከሰጣችሁ በክርስቶስ ኢየሱስ እይታ ማየትና ደግሞም ያየ ሰው ደግሞ የምሰማ ጆሮ እንደሚያስፈልገው የምናገር ክፍል ነው ማለት ነው። ተስፋ አደርጋለሁ ባለፈው ለእናንተ ከእናንተ ጋር ተነጋግሬያለሁ። ተስፋ አደርጋለሁ የዚህን ኳርተር በጣም ቃል በቃል በጸሎት አጠና ነው አስገራሚ የሆነ የመንፈስ ቅዱስ ዋጋን እናገኛለን። እና እንደዛ አሁንም ለማደፋፈር እፈልጋለሁ። እንግዲህ አሁን መጽሐፍ ቅዱሳችሁን የከፈታችሁ የቅዳሜ ከሰዓት ለየሰጠ ጥቅስ አለ የመግቢያ ጥቅስ እኛ የምናነበው ማቴዎስ ምዕራፍ 4 ከቁጥር 18 እስከ 22 ያለው ነው። እንግዲህ ቀደም ብሎ ያወጣ አንድ ወንድም ወንም ይሄ ማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እስከ 22 ብቻ ያለውን እንድታነቡ ይጋብዛለሁ። በኢየሱስ አይን ሰዎችን መመልከት የምለውን ነው በዛ የምናየው። ወንድም በየነ ምናልባት እንግዲህ አንተ የምመጭሆን ብትተባበረኝ መልካም ነው። ጊዜ ለመቆጠብ ያይን
ከ18 እስከ 22 ነው?
አዎ ከ18 እስከ 22።
እሺ፣ በክርስቶስ ስም አነባዋለሁ። እንደዚህ ይላል፣ በገሊላ ባህር አጠገብ ሲመላለስ ሁለት ወንድማማች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና። እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም እልፍ ብሎ ሌሎችን ሁለት ወንድማማች የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ፣ ጠራቸውም። እነርሱም ወዲያው ታንኳይቱንና አባታቸውን ትተው ተከተሉት ይላል።
አሜን። ወገኖቼ ይህንን በመገባ አዳምጣቸዋል። ማቴዎስ ምዕራፍ 4 ከቁጥር 18 እስከ 22 አስገራሚ የሆነ ክርስቶስ ኢየሱስ በዚህ ምድር ስራውን ሲጀምር ያደረገውን ስራ በግልጽ ቃል በቃል የተነተነ ጥቅስ ነው። ከዛ ውስጥ ግን መሪ ጥቅሳችን በኋላ ነውና ሰዎችን አጥማጆች እንዲትሆኑ አደርጋቸዋለሁ። በዚህ ላይ ክርስቶስ ኢየሱስ ሁለት ቁልፍ ነገር ነው ተናገረው። አንደኛ ኃይል ሰጣችኋለሁ፣ ሁለተኛ ይህ ኃይል ደግሞ ሰዎቹ እንድታጠምዱ ያደርጋችኋል። ጌታ ሲጠራን ሙሉ ትጥቅን አዘጋጅቶ ነው ማለት ነው። እና ክርስቶስ ኢየሱስ ዛሬም እኔና እናንተን በዚህ አይነት መንገድ ይጠራል። ክርስቶስ ትላንትናም ዛሬም ለዘላለም አዲስ የሆነ ቃል አምላክ ነው። በዕብራውያን 13:8 ታውቃላችሁ አይደል? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ለደቀ መዛሙርት ጀምራ ደቀ መዛሙርት ተናግረው የክርስቶስ ቃል ዛሬም በተመ አላረጀም፣ አልደከመም፣ ክብሩን አልለቀቀም። በተመሳሳይ ሁኔታ ዛሬም ይጠራል ማለት ነው። እዚህ አስገራሚ የሆነ የእግዚአብሔር ጥሪ ነውና ኢየሱስ ሁልጊዜ ነፍሳችን የሚማር ጌታ ሁልጊዜ እዚህ ላይ እንድናሰምር ይፈልጋል። ኢየሱስ ሁልጊዜ ነፍሳችን የሚማርክ አምላክ ነው። የክርስቶስ ተከታዮችን ደግሞ ተጠርነታችን ሁልጊዜ ነፍሳችን ለመማረክ ነው። እዚህ ክርስቶስ ኢየሱስ ሲጠራን የዛሬውን ሕይወት ብቻ ሳይሆን ከዛሬ በኋላ ነገ የምንደርስበትን አቅጣጫ የሚያውቅ አምላክም ነው፣ ሰውም ነው ክርስቶስ። ይህ አስገራሚ የሆነ የክርስቶስ ኢየሱስ አሰራር ነው። ለዚህ ነው ኢየሱስ ሲያስተምር፣ ኢየሱስ ሲናገር ትህትናውን፣ ፍቅሩን፣ ጸጋውን፣ የዋህነቱን የሚያስተውል ነፍስ በተመሳሳይ ሁኔታ በፈቃደኝነት ስመጣ ክርስቶስ ኢየሱስ ያደረገውን የማድረግ ችሎታ አለው ማለት ነው። ለምን? ያ ሰው ያያል ክርስቶስ የሚያደርገው። ያ ሰው ይሰማል ክርስቶስ ኢየሱስ ፍጠራ ትህትናው፣ ፍቅሩ፣ የዋህነቱ የዛን ግለሰብ ትኩረት ይለውጣል ማለት ነው። እና ኢየሱስ ይህንን በሚያደርግበት በማቴዎስ እንዳነበብን ሁለቱ ወንድማማች ጴጥሮስን ታውቃላችሁ። ክርስቶስ ጴጥሮስን ሲያውቅ በችኩልነቱ ሳይሆን ከችኩልነት ባሻገር በኋለኛው ዘመን ታላቅ የወንጌል ሰባኪ መሆኑ ገና ክርስቶስ ኢየሱስ በሐዋርያት ምዕራፍ የሚሆነውን ነው ያየው። ማቴዎስ ወንጌል ችኩል የሆነውን ተጣዳፊ የሆነው ጴጥሮስን አይደለም ክርስቶስ የተመለከተው። በመንፈስ ቅዱስ ጸጋ በብዙ ሺህ የሚቆጠሩትን ነፍሳት የሚማርክ ብቻ ሳይሆን አክቹዋሊ ሕይወቱ እንኳን ሲያበቃ በትህትና ተዘቅዝቆ የተሰቀለ ጴጥሮስን ነው ክርስቶስ ኢየሱስ ያየው። ክርስቶስ ኢየሱስ ሁለቱን ወንድማማቾችን ደግሞ ዛብዴዎስንና ወንድሙንም የመብረቅ ልጆች እናጥፋቸው፣ እንግደላቸው፣ እንምጃቸው። ዛሬ በኢትዮጵያ አንዳንድ ከተሞች እንደምደረግ የእኛ አይደሉም። ስለዚህ ለእነሱ መፍትሄ ማጥፋት ነው የተባለውን ስራ የሚሰሩትን ክርስቶስ ኢየሱስ ግን መልሶ ታላቅ ወንጌል በሕይወታቸው እንደምሰራ ጌትናን ክርስቶስ የተመለከተው ወገኖቼ፣ ክርስቶስ ኢየሱስ እኔና እናንተን ስጠራን በተመዛዛይ ሁኔታ ክርስቶስ ኢየሱስ እዝላቸዋለች። ማርያምን ታውቃታላችሁ አይደለ? እንደ ከሳ መጣ በማቴዎስ ወንጌል ምዕራፍ 26 ቁጥር 3 የምናውቃት አመንዝራ ነበረችው። ግን ክርስቶስ ኢየሱስ የአመንዝራነትን ሕይወትን ሳይሆን ግን ክርስቶስ ኢየሱስ ለሞት አካባቢ ያደረገችው ታላቅ ስራ ክርስቶስ ተመልክቶ በማቴዎስ 26 13 ያለውን ሕይወቷን ነው ተመለከተው። ይህ ዛሬ ያደረገችው ቃል ሲነገራል ሁሉ ጊዜ ይህ ቃል ሲጠቀስ ለዘላለም መታሰቢያ የመሆን አስቀረች ብሎ ተናገራት። ይህ ነች ክርስቶስ ኢየሱስ የሰማርያዊቱን ሴት ያናገራት በዮሐንስ ወንጌል ምዕራፍ 4 ከቁጥር 4 እስከ 42 ስትመለከቱ ሳለ የመዳኗ አስገራምነት ደንቋት ወደ ከተማ ሄዳ ነፍሳትን ወደ ክርስቶስ የምታመጣውን እንጂ ስድስት ወንዶች ጋር የምትተኛ ሴት ሳይሆን ከሰባተኛ ባሏ ጋር ከክርስቶስ ኢየሱስ ጋር ፍጹም በሚያደርግ አምላክ ሆና ወንጌልን ለዓለም የምታደርስ ሴትን ነው የተመለከታት ክርስቶስ ኢየሱስ። ቶማስን ስንመለከት የተነሳው ጥያቄ ብዙዎች ሰዎች ይሄ ተገቢ ጥያቄ አይደለም፣ ምን የሚያደርግ ጥያቄ ነው የምጠይቁ አንዳንድ ሰዎች ይላሉ። ይህን ጥያቄ እኮ ተገቢ ጥሩ ጥያቄ ተነብሰው የምጠይቀውን ጥያቄ ነው። ጥያቄ ስንፍና የለውም። ጥያቄ ሁሉም በተገቢ መንገድ መመለስ አለበት። ስለዚህ ክርስቶስ ቶማስን በዛ አልተመለከተው፣ ተገቢ ጥያቄ እንዳነሳ ሳ ነው ተመለከተው። በዮሐንስ ወንጌል በምታነቡበት ጊዜ ምዕራፍ 20 ቁጥር ከ24 እስከ 29 ክርስቶስ ኢየሱስ በቀራንዮ ሲሰቀል ሁለቱ ሌቦች ተስተውሳላቸው፣ አንዱ ተሳደበው። ክርስቶስ ግን የተመለከተው የዛኛውን ስቅላቱንና ሌብነቱን ሳይሆን በዛው ወቅት በመንግስተ ሰማይ እድል እንዳገኘ ሲናገር፣ ስለዚህ ኃጢአተኞችና በሽተኞችን ክርስቶስ ነጻ ሲያደርግ ከኃጢአትና ከደዌ ባሻገር ያላቸውን ሕይወት ነው ክርስቶስ የተመለከተው። ይህ ወገኖች አስገራሚ። ስለዚህ ክርስቶስ ኢየሱስ የእግዚአብሔር ፍቅር እግዚአብሔር ይቅርታ እና ጸጋው በትክክል ትገባን ስንረዳ ለሰዎች ያለን አመለካከትና ትኩረት በፍጹም ይቀየራል። ይሄ እውነት ነው። ሰዎችን በዛሬ ሕይወታቸው ሳይሆን የዛሬ ሕይወት ባሻገር ክርስቶስ ኢየሱስ መንግስት ተባባሪ መሆናቸውን እናያለን። የዛሬ ባህሪያቸው ሳይሆን የነገ የክርስቶስ ወኪሎች ሊሆኑ የሚችሉ መሆናቸውን እንረዳለን። ቀጥለን ደግሞ ወደ ይሁዱ ስንሄድ ይሁዱ ደግሞ ምንድን ነው የምለው ሁለተኛ መነካት ይላል። እንግዲህ በእምነት የማርቆስ ወንጌል ምዕራፍ 8 ከቁጥር 22 እስከ 26 ያለውን ታነብልናለች። ማርቆስ ወንጌል ምዕራፍ 8 ከቁጥር 22 እስከ 26
ምዕራፍ 8 ከቁጥር 22 እስከ 26 እሺ፣ በክርስቶስ ስም አነባለሁ። ወደ ቤተ ሳይዳ መጡ፣ እውርም አመጡለት፣ እንዲዳስሰውም ለመኑት። እውሩንም እጁን ይዞ ከመንገድ ውጪ አወጣው፣ በአይኑም ተፍቶበት እጁንም ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለው አለ። ከዚህም በኋላ ደግሞ እጁን በአይኑ ላይ ጫነበት፣ አጥርቶም አየ፣ ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደሩ አትግባ፣ በመንደሩም ለማንም አንዳች አትናገር አለው።
ሃሌሉያ ሃሌሉያ ሃሌሉያ! ክብር ለእግዚአብሔር ይሁን። ለዚህ ነው አያ የእግዚአብሔርን ቃል ረጋ ብለን ስናነብ አስገራሚ የሆነ ታሪክ እናነባል። በዚህ ላይ ብዙ ክርስቲያኖች ችላ ያሉትን ነገር ነው ክርስቶስ ኢየሱስ እያስተማረ ያለው። አንዳንድ ጊዜ ሰዎች ሲያስተውሉ ምንድን ነው ሰዎችን ሲፈልጉ ነው ማዳን ለመዳን ሲፈልጉ ነው እውነትን መመስከር የተዘጋጁ ሲሆኑ ነው ወደ ጌታ ማምጣት ይያን እናስባለን አንዳንድ ጊዜ ግን ክርስቶስ የሙዘላ አከራሜ ትምህርት ያስተምረናል በእኔና በእናንተ ፍጹም እምነት በክርስቶስ ኢየሱስ ባለን አቋም እግዚአብሔር የኔና እናንተ አቋም ሌሎችን ድወት እንደምዳስስ እግዚአብሔር አድርጋ ስለዚህ ወገኖቼ ሰዎችን ማምጣት ወደ ክርስቶስ እና ሁለተኛ ደግሞ በትህትና የክርስቶስ ኢየሱስን ፈቃድ መጠየቅ ይህ ሁለተኛ መነካት ማለት ነው። ሰዎች ወደ ክርስቶስ ይመጡ እነዚህ ሰዎች ያመጡት ሰዎች ወደ በተሰይዳ መጡ ላል እግዚአብሔር ቃል እንዴ ክርስቶስ ኢየሱስ ቢናገር ቢዳስ ሰው ይህ ይውር እንደሚበራ እርግጠኞች ነበሩ። ግለሰቡ ሊያምኑም ላምንም ይችላል። ስለግለሰቡ እምነት እዚህ ላይ የተገለጸ ነገር እኔ የሆነ ነገር ይታየኛል ነው ያለው። ሰዎቹ ዝም ብለው ብቻ ሌላ ነገር አላየም። አዳኝ እዛ ላይ መኖሩን የሚያውቅ ሰው አይደለም። ግን ያመጡት ሰዎች እምነት ስላላቸው አመጡት። አንድ ሁለተኛ ደግሞ አይ አምጥተናል እሱም እዚህ ያለ ይንካው ይፈውሷል አሉ። ደግሞ አንተ ታደርጋለህ ይሄው እውር የሆነው ሰው ዘን መጥተናል ትፈውስ አይተናል ትችላለህ ክርስቶስ ሆይ እባክህን ፈውሰው ይላል። እዚህ ክርስቶስ ኢየሱስ አስገራሚ በሆነ መንገድ በራሱ ፍላጎት ያልመጣውን ግን በአማኞች ፍላጎት ወደ ክርስቶስ የመጣውን ነፍስ አይሁን ስለዳ በመናገር የመፈወዝ ይችል ነበር ክርስቶስ ኢየሱስ ቃሉ ነጣው ይላል። ታች ወገኖች ሲነካ ኃይል ይወጣል። የክርስቶስ ኃይል ማለት ለዛ ለግለሰቡ ልዩ ትኩረት እንዲሰጥ ያደርጋል። ና ክርስቶስ ኢየሱስ ጥያቄያቸውን መለሰላቸው። ኢየሱስ ወደሱ የመጣውን ወደ ነዳ አይልክ ምክንያቱም የማዳን የመፈወስ ኃይል ክርስቶስ ኢየሱስ። ስለዚህ ቃሉ ምን ይላል? ተማጸኑ ጠየቁት ወይም አጥብቀው ወተውት ያቺ ሴት ዘላለ ክርስቶስ ዳኛ እንዲፈርድላ በክርስቶስ ኢየሱስ መጣ ደግማ ደጋግማ የወተወተች እንደውም በመጨረሻማ ክርስቶስ ተናገሩን ታስተውላለህ። እዚህ በቴትና በክርስቶስ የተቀርብ ነፍስ ሳትፈወስ አትል። ስለዚህ ጨዋነት በተሞላው ኔታ ክርስቶስ ኢየሱስ ረዳቸው። በርህራሄ አየ ክርስቶስ ኢየሱስ ነካው። አንዳንድ ጊዜ በእኛ የእምነት ክንፎች ተሸክመን ሌሎችን ወደ ክርስቶስ ልናመጣ ይገባናል። ይሄ እውነት ነው። አንዳንድ ጊዜ በእምነት አይ ሊሆን ይችላል አይደል በእምነት እኔን ያገኘኝ ክርስቶስ እኔን የፈወሰኝ ክርስቶስ ይሄንንም ያደርጋል ብሎ ማመን ተገቢነት አለ። ሌላው ደግሞ ሰዎችን በግልጽ አጥርተን የማናይበት ድል አለ። አንዳንዴ ሰዎችን የምናየው ለእግዚአብሔር መንግስት እጮች እንደሆኑ ሳይሆን ልክ ዛፎች ትራመዱ አይተን ድንግክ ያለ ጭጋጋማነት ባለበት እይታ ይሆንን ሰዎችን አጣርተን እንድናይ የሚያደርገውን ምን ነገር ያለ ይመስለታል? የመንፈስ ቅዱስ ቅባት ያገኘን ሰዎችን አጥርተን በዛሬ ክፋታቸው ሳይሆን በነገ መዳናቸው ወይንም ድነታቸው ላይ ትኩረት ሰጥተን እናመጣቸዋለን። እዚህ በመጨረሻም ይሄዱ ህክምናና መንፈሳዊ አገልግሎት የተሟላ ፈውስ እንደምሰጥን ደግሞ የምጠቅሰው ክፍል አለ። እዚህ እነዚህን ሶስቱን ጥያቄዎች አነሳና ተጨማሪ ሀሳብ ሰጣላችሁ። አንደኛው ጥያቄ ምንድን ነው ምለው እግዚአብሔር ሰዎችን እንድንደርስ እንዴት እንደተጠቀመብን ከተማርንበት ግልጽ ከሆነ ትምህርት ባሻገር ከዚህ ታሪክ ምን የምንማረው ነገር አለ? ሁለተኛ ህክምና እና መንፈሳዊነት ሁለቱም እንደ አብነት ሆኖ የጠፉትን በመፈወስና ወንጌልን በመስራት ትልቅ ሚና እንዳላቸው ይህ ምን ያስተምረናል? ሌላው ደግሞ እንግዲህ የጠፉትን በመፈወስና ወንጌልን በመስራት ትልቁ ሚና እንዳላቸው ምንን ያስተምረናል? ሌላው ደግሞ ሰዎችን አጣርተን እንድናይ የሚያደርገውን ምን ነገር ያለ ይመስሎታል? እነዚህ ሶስቱ በሬ ጥያቄዎች እንግዲህ መልስ ያገኙ ጥያቄዎች ናቸው ያምናለሁ በሳምንቱ ጥናታችን። አሁን እንግዲህ ሐሳብ ወይንም ጥያቄ ያላችሁ ወገኖች ራሳችሁን ተራ በተራ አድምጡ። ያደረጋችሁ በቅዳሜና በእሁድ አሳምጡ። ጌታ ይባርካችሁ። መስመሩ ክፍት ነው።
እንግዲህ ሰዓት ለመሻማት ዝም ብዬ ቀደም ብያለሁ ይቅርታ። እንግዲህ እና በቅዳሜ ከሰዓት አሜን አሜን በቅዳሜ ከሰዓት በኋላ ላይ አንድት ቃል አለች። ተቀባይነት የማግኘት ናፍቆት ነበራቸው ይላል። እነዚህ ኪሳምራዊቷ ሴት ደም የፈሰሳት ሲፈሳት የነበረችው ሴት እና መቅደላዊት ማርያም እነዚህ ሁሉ ሌሎችም አሉ። ግን ሰንበት ትምህርቱ ያነሳቸው እነዚህ ሰዎች በህብረተሰቡ ዘንድ በፍጹም ተቀባይነት የሌላቸው ነበሩ። እና እኛስ ወደኛ ህይወት ስንመልሰው እኛስ ዛሬ ህብረተሰቡ በፍጹም የማይቀበላቸውን ሰዎች እንዴት ነው የምናያቸው? እነዛ ሰዎች ውስጥ ያለውን የልባቸውን ናፍቆት በእውነት እንረዳለን ወይ? እነዛ ሰዎች አንዳንድ ጊዜ አስተውላችሁ ከሆነ ወንጌል ስትሰብኩላቸው ለእንደዚህ አይነት ሰዎች አይሰሙም። እና እኛ ግን እናየው ከላይ ነው በቃ መስማት የማይፈልጉ ናቸው ብለን ነው የምንወስደው። ግን እነዛ ሰዎች መስማት ስለማይፈልጉ ብቻ ሳይሆን ተቀባይነት አላገኝም የሚል ስሜትም አላቸው። በእርግጥ ሁሉም ነው ብለን መደምደም ባንችልም ግን ብዙዎቹ አዎ የማይፈልጉም አሉ 100% አንደመድምም። ግን ብዙዎቹ ግን የማይሰሙበት ምክንያት እኔ ብቁ አይደለሁም፣ እኔ ተቀባይነት የለኝም፣ ስሜ የጠፋ ነው፣ እኔ እኮ እንዴት ከነዚህ ሰዎች ጋር አብሬ ገብቼ አመልካለሁ የሚል ያ ስሜታቸው ነው እንዳይሰሙ ያደረጋቸው። ስለዚህ ያንን ስሜታቸውን ዘልቀን ካልገባንና ካልተረዳናቸው ተቀባይነት እንዲኖራቸው እኛ ራሳችን መጀመሪያ ተቀባይነት የሌለን እንደነበርን ስናውቅ ነው። እኛ ተቀባይነት ሳይኖረን ጌታ እንደተቀበለን ስናስተውል እነዚህንም ሰዎች እኮ ጌታ ይቀበላቸዋል። የኔ ድክመት ሌላ ሊሆን ይችላል፣ የነሱ ደግሞ ሌላ ሆኖ ተገኘ እንጂ እኛ ከፍና ዝቅ እናረጋለን። ይሄኛው ኃጢአት ትልቅ ነው፣ ይሄኛው ኃጢአት ትንሽ ነው እንላለን። ግን ጌታ ንጹህ ጌታ ስለሆነ በሱ ዘንድ ሁሉም ኃጢአት እኩል ነው። አዳምና ሔዋን እኮ ነፍስ አይደለም የገደሉት፣ ወይም አመንዝረው አልተገኙም፣ ወይም ደግሞ የሰው ንብረት ሰርቀው አልተገኙም። ያችን አትብሉ የተባለውን አንዷን ዕፀ በለስ ስለበሉ ነው ኃጢአት ይኸው አሁን የሰው ልጆችን ሁሉ አንቆ የያዘው። ስለዚህ እግዚአብሔር ንጹህ ስለሆነ በእግዚአብሔር ቦታ በእግዚአብሔር መገኛ ስፍራ ምንም አይነት ቆሻሻ ነገር አይገባም። ለዚህ ነው እኮ ኢየሱስ ሕጉን ራሱ ሲያጠነክረው ወደ ሴት ያየ አመነዘረ አለ። እና ግን እነሱ የሚያስቡ የነበሩት በተግባር ያመነዘረ ሰው ነው ምንዝር ብለው የሚያስቡ የነበረው። ኢየሱስ ግን በሐሳብም ያመነዘረው አመንዝሯል አለ። አትመኝ የሚለውንና ድርጊትን እኩል አድርጎ ነው ኢየሱስ ያስቀመጠው። ስለዚህ እኛ ዛሬ በድርጊት ባንገኝ በአእምሮስ ስንት ነገር ስንት አይነት እግዚአብሔር የማይፈቅደው ሐሳብ ውስጥ ተገኝተን ይሆን? በእግዚአብሔር ዘንድ እኩል ነው። ማሰብም ማድረግም ምንም የተለየ የለውም። ሁሉም ያሰበውም ያደረገውም በእግዚአብሔር ጸጋ ነው ይቅርታ ያገኘው። እና ግን የራሳችን አይታየንም። እኛ የሚታየን የሰው ውድቀት ነው የሚታየን። ስለዚህ ልንፈርድባቸው ነው እንጂ ምንፈቅነው እንጂ እነዛ ሰዎች እኮ እንደኔው ተቀባይነት ሊያገኙ የሚችሉ ሰዎች ናቸው። እነዛ ሰዎች ደግሞ ተቀባይነትን ለማግኘት ልባቸው እየናፈቀ ነው የሚል አመለካከት ሲኖረን ሰውን ሁሉ እንደራሳችን መውደድ እንጀምራለንና ስለዚህ የኛን ኃጢያት አናሳንተው በክርስቶስ ፊት ሁሉም እኩል ነው። ጳውሎስም ሲናገር ሁሉ በድሏል የእግዚአብሔርም ክብር ጎሎታል ነው ያለው በሮሜ 3:23 ላይ። ስለዚህ ያስተበም ያደረገን በእግዚአብሔር ፊት እኩል ስለሆነ ሁላችንም ጸጋ በስቶልን በጌታ ፊት መገኘታችንን ካወቀን ያም ሰው መፈለግ እንደሚፈልግ ማወቅ አለብን። ልፈለግ ነው የሚለው ተቀባይነት ላግኝ የሚለውን ሐሳብ እንድናይና አንድ ሁዱ ክፍል ላይ ደግሞ እነዛ ሰዎች ወደ ክርስቶስ ሲያመጡት ያንን ሰው ሲያመጡት ያንን እውር ሲያመጡ ዝም ብለው በእግራቸው ብቻ ተራምደው ማምጣት ሳይሆን መሻቱም ኃይሉም እንዳለው በማመን ነበር ይላል ሰንበት ትምህርቱ። ኢየሱስ ያንን ሰው ለመፈወስ መሻቱም ኃይሉም እንዳለው በማመን ነበር ያመጡት ይላል። እና እኛ ወደ ጌታ ፊት ስንቀርብ በቃ እግዚአብሔር እኮ የሆነ ጨካኝ ነው የሚመስለን፣ ግን እኛን ሊቀበለን እኛን ሊፈልገን እሱ መሻት እንዳለው ስናውቅ እኛ ወደ እሱ እንጠጋለን። መሻቱ እንዳለው ግን ብዙ ጊዜ አናስተውልም። እኛ መሻት እንዳለን ነው ወደ እሱ ለመሄድ የሚገባን እንጂ እሱ መሻቱ እንዳለው እየናፈቀን እንደሆነ ያ የጠፋው ልጅ ታሪክ ያንን ነው የሚያሳየን። በቃ እየናፈቀ ነበር አባቱ ሲጠብቀው የነበረውና ስለዚህ እያንዳንዳችንም ለራሳችንም እግዚአብሔር መሻት እንዳለው ደስ እንድንጠጋ ሌሎችም ሰዎችን ደግሞ ወደሱ እንዲጠጉ መሻቱ እንደሆነና ደግሞ መሻቱም ነው ኃይልም እንዳለው እኛንም ሊቀይር ሌሎችንም ሰዎች ሊቀይር ኃይሉም እንዳለው በማመን ወደሱ ፊት ስንቀርብ የጌታ ኃይል ይወጣና የዛን ጊዜ እኛም ተለውጠን ሌሎችም ተለውጠው እናያለን። ጌታ ይባርካችሁ።
አሜን አሜን። ሚት አርጌ ነው የተናገርኩ ያለው። ጌታ ይባርክሽ። በእምነት ጌታ ጸጋውን ያብዛል። ግሩም የሆኑ ተጨማሪ ነጥቦች ናቸው። አንድ ነጥብ ግን እዚህ ላይ መድገም ፈልጎ እሷ ካለችው ኃጢአታችንን ማሳነስ የለብንም። አንዳንድ ጊዜ እኛ የተሻልን እየመሰልን ስንቀርብ ሌሎችን እናንቋሽሻለን፣ ሌሎችን እንቃለን። ይህ በክርስቶስ ዘንድ ጸያፍ ነው፣ እውነት ነው። ሁሉም ወድቋል፣ ሁሉም ክብር አጥቷል። የክርስቶስ ኢየሱስ ህይወትና ሞት ትንሣኤው ነው ህይወት የሆነና እውነት ነው። ጌታ ባርክ። እሺ እንግዲህ ወደ አሁን ቀጥለን ወደ ሰኞ ወደ አቤት
ሄሎ ትንሽ የአስተያየት እና ጥያቄ ስላለኝ ነው። በዚህ ሀሳብ ይቻላል?
ቀጥሎ ይቻላል።
እሺ አመሰግናለሁ። እግዚአብሔር ሰዎችን እንድንደርስ እንዴት እንደተጠቀመብን ከተማርንበት ግልጽ ከሆነ ትምህርት ባሻገር ከዚህ ታሪክ ምን የምንማረው ነገር አለ በሚለው ክርስቶስ የመሆን ለሌሎች በመሆን ዋና ምሳሌ ክርስቶስ ነው። እሱ ምንም በሌለበት ኃጢአት በሌለበት ለሰው ስል የደም ዋጋ እስከ መክፈል ድረስ ለሌሎች የመሆን ትልቅ ምሳሌ ከመሆኑ የተነሳ ለሌሎች እኛም በምናደርግበት ሰዓት ያ የክርስቶስ መንፈስ ትልቅ ፍቅር፣ ክርስቶስ ራሱ ፍቅር እንደሆነ የምናይበት እንደሚሆን ነው እኔ የተረዳሁኝና ሰንበት ልብቱ ላይም ሶስተኛ ጥያቄ አድርጎ ይጠየቃል። እንዶ ከዚህ ሀሳብ ውስጥ ሳንወጣ ማቴዎስ 7:6 ላይ ያለውን ጥቅስ በመጠቀም በእግራቸው እንዳይረግጡ ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቆችንም በእሪያዎች ፊት አትጣሉ ከሚለው ሀሳብ ጋር እንዴት አጣጥመን ነው መወያየት ያለብን እንደ ጥያቄ?
እሺ እንግዲህ ጥያቄ ቀርቧል። ግሮም የሆነ ጥያቄ ነው የተነሳው። በነገራችን ላይ ይሄንን ጥያቄ እኛም ደግመን ተወያይተናል ትላንትናም በእለቱም ደግሞና የጌታ መንፈስ ቅዱስ እንግዲህ ምክንያት ስላለው ነው ይህንን ነገር በድጋሚን በተላን በማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ ካለው አንጻር ነው የተያነሳችሁ ጥያቄ። እነን ወገኖች እስኪ ሐሳብ ስጡ። ተሻሙ ግን እንደዚሁ ግዜ ሳትወዙ ቶሎ መግባት ነው መልስ የምሰጥ ከቤት
አትነሽ ለመጨመር ነው ተማለን
ይስማላው ታጥ
አጣጥን ያደረገ ሁሉ ይባልለታል። ግን መንፈስ ቅዱስን መሳደብ ይቅርታ የለውም ይላል። እዚህ ላይ መንፈስ ቅዱስን ከመሳደብ ጋራ የቅርታ ጥያቄን የክሱስን አመጣጥ ሪጀክት ከማድረግ ከመቃወም ጋር አብሮ ያሉ ሰዎች ናቸው። በዚህ ሁኔታ ላይ ተጠቀሱ እንደማስተውለው የቀድሞ ደግሞ ገና መቃወምን ሳይሆን እምነት የሌላቸው ችግር ውስጥ ያሉ ግን መፍትሄ እንዳለ ያላወቁ ያልተረዱ እግዚአብሔርንም ያላወቁ ወዳጆቻቸው መፍትሄውን ስላዩ በእምነታቸው የሚያቀርቡት ሰዎች ናቸው። የቅድሞ ምሳሌ ያየ ነው እና ሁኔታዎች አሉ ስንሄድ እንዳለ የሚቃወሙ ሰዎች ሪጀክት የሚያደርጉ ሰዎች ጋር መተው ነው ያለብን። እና ልክ መንፈስ ቅዱስን የመቃወም የደረሰ ሰው ያ ሰው በዛ መደምደም አንችልም፣ በዛ ይቀጥላል፣ ዘላለማዊም ተቃውሞ ነው ማለት አንችልም። በወቅቱ ግን እነዚህ አይነት ሪጀክሽን ሲገኝ የቅድሞቹ የሪጀክሽን አልነበረም ያየ ነው። ግን ገና መፍትሄ መኖሩን ያላወቁ የእግዚአብሔር አዳኝነት ያልገባቸው ግን ችግር ውስጥ ብቻ ገብተው በቃ ከችግር መፍትሄ የለም ብለው ወድቀው ተስፋ ቆርጦ ያሉ ሰዎች ናቸው። እና እግዚአብሔር ማስተዋልን የሰጠን ሁኔታዎቹ አሉ ለማለት ነው። ተቃዋሚነት ሪጀክሽን ሲኖር መተው ነው ያለበት።
እግዚአብሔር ይባርክ ወንድም በየነ ንስ አድርጌ ነው ጌታ ይባርክ። ተጨማሪ መልስ ከቤቱ እሺ። እንግዲህ ጊዜ ለመሻማት ጊዜ እንዳይሄድብን በጣም ብዙ ምዕራፎች አሉ እና በጣም ግሩም የሆነ ጥያቄ እንግዲህ መልስ ከይተ እንዳለ ተስፋ አደርጋለሁ። ግን ለዚህ ጥያቄ ወደኋላ መለስ ብለን ከቁጥር 1 ጀምሮ ያለው ማርቲው በጣም ጠቃሚ ነው። ኮንቴክስቱ በዛ ላይ ነው አለው።
በቃ መልሱ ተመልሶልኛል። እኔም ይሄንን ነው ያሰብኩኝና ተባረኩ። እና አንዳንድ ጊዜ እንዱ ምክንያቶችን እናበዛለን እና ወንጌልን ደግሞ በምንዘራበት ሰዓት ለመሬትን እና የተዘጋጀ መሬትን እና ያልተዘጋጀው መሬት መለየትን እንዳለብን ነው። ተመልሶልኛል። እንድንካስ ለፈለኩኝ ነው። ቴንክ ዩ
ጌታ ይባርክሽ። እንግዲህ ጌታ ጸጋ ማጋለሽ። እሺ እንግዲህ ወገኖች አሁን ወደ ሰኞና ወደ ማክሰኞ እንደዳለን ማቴዎስ ወንጌል ምዕራፍ 11 ቁጥር 28ን አንዴ ከፈተ ሳነባል። ሁለተኛ ጥቅሳችን ዮሐንስ ወንጌል ምዕራፍ 4 ከቁጥር 3 እስከ 14 ብቻውን እናነባለን። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 በተቀባይነት ውስጥ ያለ ትምህርት ይላል። የሰኞ
11:28 ነው ማቴዎስ ወንጌል።
አዎ
እሺ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬ በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ምረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና።
አሜን አሜን። እሺ ዮሐንስ ወንጌል ምዕራፍ 3 ምዕራፍ 4 ይከታ ምዕራፍ 4 ከቁጥር 3 እስከ 14
ላነበው ተደጋጀ ሰው አለ
አንብቤ ጀግዘህ ለመቆጣ ያህል ተጥማል።
እሺ ምዕራፍ 4 ከቁጥር 3
እስከ 14
እስከ 14 እሺ። እንዲህ ይላል በክርስቶስ ስም አነበዋለሁ። የተዘነው 2 እና 3 ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውነት አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ እንዳልመጣ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው።
አሜን አሜን። እንግዲህ ብዙ ጊዜ ከባለፈው ሳምንትም ጀምረን ያየነው ክፍል ነው። ስለዚህ በሰኞው ላይ በተቀባይነት ውስጥ ያለው ትምህርት ይላል እና ክርስቶስ ኢየሱስ ዝላይ በማቴዎስ ምንድን ነው አለ? ልዑላን ደካሞች። ክርስቶስ ስም አልጠራም፣ አለየም። ደካማ የሆኑትን ሁሉ እንደተቀበላቸው ቃሉ ይናገራል። ስለዚህ ክርስቶስ ተቀበለ። ስለዚህ ክርስቶስ ሁሉ ጊዜ እደግመዋለን እናሳፍን ደግሞ ብያለሁ፣ ሰዎችን የምንመለከተው በሰማያዊ አይን ነው። ሰማይ ሰዎችን እንደምንመለከት ነው የምንመለከተው። የክርስቶስ ተከታዮች እኔና እናንተን ሰዎችን ክርስቶስ ሰዎችን እንደሚያያቸው እንድናይ ይፈልጋል። ይሄ ነው ልዩ እይታ፣ አዲስ እይታ። ክርስቶስ ምን አለ? አዲስ ስርዓት አመጣችኋለሁ ደግሞ በልባችሁ እጽፋለሁ ያለው ጥንት ነበረ ነው። ዛሬ ግን በማስተዋል ስንመላለስ ልክ እግዚአብሔር እንዳሰበው እናደርገዋለን ማለት ነው። ስለዚህ ትልቅ ትምህርት ይሰጣል ይህ አይነት አመለካከት፣ ሰዎችን እንደ ክርስቶስ ማየት። ሌላ ደግሞ ወገኖች፣ ክርስቶስ ለእያንዳንዱ ለአዳማዊ ፍጡር የክብር ስፍራቸውን ይሰጣል። ሀገራችን ፋቂ እንላለን፣ ፉጋ እንላለን፣ አምጥረኛ እንላለን፣ ሸክላ ሰሪ እንላለን። እንደውም በእኛ ሰፈር ከዚህ ሰዎች ቤት ህፃናቶች እንድንገባ አይፈቀድም፣ እንከለከላለን። እህንም ደግሞ ስበሉ ካየን ከውጭ ቆይተን ስጨርሱ እንገባለን፣ ካዘን እንኳን ብናይ። እስከዚህ ድረስ ነው ንቀትና ማንቋሸት መጸየፍ ያለበት። ክርስቶስ ግን ለሰዎች ተገቢ ክብር ይሰጣቸዋል። እንቁ ዋጋዎች እንደሆኑ ክርስቶስ ያያል። እዚህ ከሰማራዊቱ ሴት ጋር ክርስቶስ የተነጋገረበት ምክንያትም የተናቀች የተጠላች ከስድስት ወንዶች ጋር የምትተኛ ክርስቶስ ምን አለ? አሁንም ያለው ባል ስድስተኛ ያንቺ አይደለም፣ ግን ክርስቶስ ኢየሱስ ሰባተኛ ባሏ ሆነ። ፍጹምና ምልክት ክርስቶስ ተነጋገረ፣ አናገራት። የመነሻ ጥያቄ አነሳ፣ ውሃ አጠጪኝ። ይሄ ነው ወገኖች፣ አንዳንድ ጊዜ እኔና እናንተ በክርስቶስ መንፈስ ቅዱስ ተነድተን ስንሄድ የምንናገረውን ቃል መንፈስ ቅዱስ በአፋችን ያስቀምጣል። የምጣፍት ማግኔት ይሆናል፣ ሰውን ይስባል ማለት ነው። ይህ ሲሆን መፍትሄ ይገኛል። አያችሁ አይሁዶችና ሳምራውያን ትልቁ ችግር ዝላለ ወገኖች፣ አይሁዶችና ሳምራውያን ፍጹም ልዩነት አለ በመካከላቸው። አይሁዶች ወደ ከተማ ወደ ሩቅ ከተማ ሊሄዱ ሲፈልጉ ሰማሪያ በቀላሉ መቋረጥ ሲችሉ፣ ሰማርያን ጥለው አቋርጠው ከላይ ረዥም ጎዳና ተጉዞ በእነሱ ምድር እንኳን ለመጓዝ አይፈልጉ። ኢየሱስ ክርስቶስ ይዘውረን ወገኖች። አንዳንድ ሰዎች አሉ በገጠር አስታውሳለሁ፣ የገለን መሬት ከምረጥ ብሎ ሩቅ ቦታ ተጉዞ ምድር ሰዎች አስታውሳለሁ። ይሄ እውነት ነው። በሱ መሬት አልረብትም። እንኳን ሶሪዮን ማየት መረቱን ማረክ ነምሩ ሰዎች እንኳን አሉ በመንደራችን አይሁዶችም እንደዚህ በሰማርያ መንገድ ከመአለፍ ማናገር ቀርቶ ማየት ቀርቶ ከመአለፍ ረጅም መንገድ ተጉዞ ነው ይሄ ክርስቶስ ትልቅ ትምህርት አስተማረ ምን አለ ቀደም ይሄ ባነበበችው ላይ ክርስቶስ ኢየሱስ በዛ ማለፍ ምን ሆነበት ላልቃሉ ግድ ሆነበት አለኝ ክርስቶስ መጀመሪያ የአይሁድን ስርዓት መበጠስ ነበር እንደነሱ አቋርጦ ከላይሮ ረጅም መንገድ ዳን ቀጥ ብሎ በሰማርያ መጓዝ ነበረበት ይሄ ትልቅ ትምህርት ነው ወገኖቼ እዚህ ክርስቶስ መንፈስ ቅዱስ ግድ አለና በዛ መስመር እዚህ ውሃ ተጭንቀላል እሷ ደግሞ ምን አለች ስትመልስ ፍጹም እኔና እናንተ ህብረት የለንም አለች ግልጽ የሆነ ነገር ለምን ትጠይቃለህ አታውቅልም ክርስቶስ ታሪኩን ታውቃላችሁ ደግሞ ደጋግሞ እውነቱን ስነግራት ተገረመችና ምን አለች እንዴ ይህ ሰው ነቢይ መሆን አለበት አለች አንተ ነቢይ ነህ እንዴ ነኝ አለች ምክንያቱም የምናገራ ውሃ የምሰጣት ውሃ ለዘላለም የማትጠማበት ነገር አስገረማት ወኖቼ ይህ እግዚአብሔር ኃይል በአዲስ መንገድ ስናገኘው ተመሳሳይ ነገርን በወታችን ያደርጋል ንቀትን ማንቋሸሽን ትተን ክርስቶስ በሄደበት መንገድ እንሄዳለን የክርስቶስ መንፈስ ያለባቸው ሰዎች ሌሎችን የሚያዩት መለኮታዊ በሆነ የርህራሄ አይን ነው ክብር ለእግዚአብሔር ይሁን ይህ አይን ንቀትን ማንቋሸሽን ማዋረድን መክሰስን ማላገጥን መናቅም ሁሉ ጥሎ አሻግሮ ግን ክርስቶስ እንደሚያፈቅራቸው ክርስቶስ እንደሚወዳቸው ያረጋግጣል። ወደ ማክሰኞ ደግሞ ሄደን ዮሐንስ ወንጌል ምዕራፍ 1 እህት በእምነት አሁንም እንግዲህ አንቺ በጣም ስለሆንሽ ትረጂናለሽ ዮሐንስ ወንጌል ምዕራፍ 1 ቁጥር 40 እና 40 ካሉት ያ ዮሐንስ ወንጌል ምዕራፍ 1 ከቁጥር 40 እስከ 42
40 እስከ 42 እንደዚህ ይላል መጣችሁ እዩ አላቸው መጥተው የሚኖርበትን አዩ በዚያም ቀን በእርሱ ዘንድ ዋሉ 10 ሰዓት ያህል ነበር ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው ትርጓሚውም ክርስቶስ ማለት ነው
አሜን እሺ አሁን ግራንቲ ዛሬ ብዙ ውሃ መጠጣል አለብሽ ዋላ እንግዲህ ዮሐንስ ወንጌል ምዕራፍ 6 ከቁጥር 8 እስከ 9 ያለውን ታነብያለሽ ምዕራፍ 6 ከቁጥር 8 እስከ 9
እሺ እንደዚህ ይላል በክርስቶስ ስም አነባለሁ ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 አሳ የያዘ ብላቴና በዚህ አለ ነገር ግን እነዚህን ለሚያህሉ ሰዎች ምን ያህል ይህ ምን ይሆናል አለው ኢየሱስም ሰዎችን እንዲቀመጡ አድርጉ አለ በዚያም ስፍራ ብዙ ሳር ነበረበት ወንዶቹም ተቀመጡ ቁጥራቸውም 5000 የሚያህል ነበር
አሜን የመጨረሻ ጥቅስ ደግሞ ምታነቡ ዮሐንስ ወንጌል ምዕራፍ 12 ቁጥር 20 እስከ 23
22
ምዕራፍ 12 ከቁጥር 20 እስከ 23
አዎ 12 ይቅርታ ምዕራፍ 12 ቁጥር 20 ነው
ከ20 ጀምረሽ እስከ 23 እስከ 24 መቀጠል ትችያለሽ
እሺ እንደዚህ ይላል በበዓሉም ሊሰግዱ ከወጡት አንዳንዶቹ የግሪክ ሰዎች ነበሩ እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊሊጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት ፊሊጶስም መጥቶ ለእንድርያስ ነገረው እንድርያስና ፊሊጶስ መጥተው ለኢየሱስ ነገሩት ኢየሱስም መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል። ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። አሜን።
ሃሌሉያ ሃሌሉያ። እግዚአብሔር ይባርክሽ። እንግዲህ ወገኖቼ በማክሰኞ ላይ ደግሞ ካሉበት ስፍራ መጀመር የወንጌል አገልግሎት የመጀመሪያው ማሳ ራሴ ነኝ። እያንዳንዳችን ራሳችን ነን። ራሳችን በመንፈስ ቅዱስ ካልተጠመቅን፣ የመንፈስ ቅዱስ ጸጋን አበጥረን ለይተን ካላወቅን፣ ስጦታችን ካልለየን፣ በእውነት ወገኖች የሌሎች ምስክር መሆን አንችልም። ይሄ የተረጋገጠ የታተመ ቃል። ብዙ አድቨንቲስቶች ዛሬ የሚቀጭጩበት ትልቁ ችግር፣ ሌሎችን ያልጠራሁበት ምክንያት አለ፣ ቅሬታዎች ስለሆነ ወንጌሉን ጌታ ስላበራልን እውነትን እግዚአብሔር ስለሰጠን ብዙ አድቨንቲስቶች የሚቀጭጩበት ትልቁ ነገር ወንጌሉን ካሉበት አይጀምሩ፣ ካለበት መጀመር። አንድ ሰው ለመጓዝ ሲያስብ ከተቀመጠበት መነሳት አለበት። ያ ካለበት ነው። መነሳት ደግሞ እግርን ያንቀሳቅሳል። እዚህ ራሴ የመንፈስ ቅዱስ ጸጋን ካልተለማመድኩ፣ እግዚአብሔር ለእኔ ያለኝን ዓላማ ካልለየው ምስክር መሆን አንችልም። ፈሪ፣ ድንጉጥ፣ ሁል ጊዜ አላውቅም፣ አልችልም፣ ከባድ ነው፣ አይመቸኝም፣ አይሆነኝም፣ አልደርስበትም፣ አንደርስበትም እንላል። በጌታ ስም እንደዚህ ቃላቶች ከአእምሯችን ይራቁ ልዘላለም። በእግዚአብሔር የማይቻል በእግዚአብሔር የማይሆን ነገር የለም። ለዚህ እግዚአብሔር ካለበት ጀምር። መንፈስ ቅዱስ ራስን ከለየኝ ጌታ ባለፈውም ተናግረም ቢያንስ እያንዳንዳችን አንድ ስጦታ አለ። ቢያንስ ሌሎቻችንማ 6-7 ያለንም አለ። ይታይ ሰባቱን ብንጠቀም 14 ሆነ ማለት ነው። አንድ ሰው ብናገኝ እንኳን ይህ ሲሆን አይተናል። ገናም ይሆናል፣ ግን ካለንበት እንጀምር። ክርስቶስ ምን አለ? ካላችሁበት ከራስ ጀምረን ከቤተሰብ ለቤተሰብ ሁለት ነፍስ ብኖር ሁለት ነፍስ ለሰማይ ትዘጋጅ ወገኖች፣ የሰማይ ደስ ይለዋል በአንድ ነፍስ። ካለህበት መጀመር ማለት ያ ነው። እዚህ በቤት እርግጠኛ ስትሆን ወደ ጎረቤት ይወጣል። እኔ ብዙ መንገዶችን እጠቀማለሁ ወደ ጎረቤቶች ለመድረስ። አማርኛን አያውቁ፣ እንግሊዝኛና ስፓኒሽ ነው የሚያወሩት ልጆቹ፣ ግን ብዙ መንገድ አለኝ። አንዳንድ ቃላቶችን እጠቀማለሁ፣ ጣፋጭ የሆኑ ቃላቶችን። እንዴ አንተ ለጣ ቋንቋን እያወቅህ ነው ይላል፣ ይገረማል። ኧረ ምንም አልችልም፣ እቺ ብቻ ነው ይላቸዋለሁ። ምክንያቱም አሁን መንገድ ከፈትኩ ማለት ነው። ከዛም በኋላ ጽሁፎች አሉ፣ እነዚህን ጽሁፎችን እሰጣቸዋለሁ። ብዙ ከእነሱ ጋር መናገር ስለመ ጸሎት አድርጌ ወጣ ነው ከቤተ የሚወጣው። ጌታ ሆይ ይቺ ወረቀት ነፍስ ታገኝ ነው ምለው። ጌታ ይቺ ጉዞ ህይወት የምድንበት ጉዞ ትሆን ይላል። አያችሁ፣ እንደዚህ አይነት ነገር ስናደርግ እግዚአብሔር ካለንበት ሰፈር ጀምሮ ምድራችን ያና የቅዱሙ መዝሙር ታስታውሳላችሁ። በሐዋርያት ምዕራፍ ከዘመና ቁጥር ስምንት ከቤተ ጀምሮ ሰፈሬ ከሰፈሬም አልፎ በምድሬ በዓለም ዙሪያ ሁሉ እንድዘራ ቃሉ ጥሪ ደርሶኛል። ጥሪው ግን ከኔ ይጀምር። ስለዚህ ክርስቶስ ቅድም ሄተ ባነብሎች ሶስት ነጥቦችን ጠቅሷል። በሶስቱም አንደኛ ምን አለ? መጥታችሁ እዩ። ይሄ ይከብዳል ለሰው አባቴ። ኤግዛክትሊ ክርስቲያን ከሆነ በኋላ አድቨንቲስት ከሆነ በኋላ ያንን ነው ለመጀመሪያ አድቨንቲስት ለመሆን ለፈለገው ሰው ኤግዛክትሊ ችንቃል ነው። እኔ ሁሉንም እነግርሃለሁ እንዴት እንደተለወጥኩ እንዴት ጌታን እንዳገኘው እነግርሃለሁ፣ ግን አልፈልግም አልነግርህም። ወደ ምንጭ ወልዛለሁ ነው ያለ። ወደ ምንጭ ወልዛለሁ ፈቃደኛ ከሆንክ ሄደ ከዛ ተማር። ይህ ሰው በሚያዘንቅ ሁኔታ የውድ ባለቤቴ አባት ናቸው፣ አባቴ ጋር አገልጋት የጀመሩት ልክ ወደ ኩየራ ሄደው ጌታን ይዞ አገኙ። ፓስተር ደግሞ ዛሬ ለጌታ አንቀላብተዋል። የኋለኛውን መልከ ይጠብቃሉ። የጌታን ክብር ላይ እዚህ ምን አለ? እግዚአብሔር ሰው መጥተ እይ፣ መሲሁን መጥተ እይ። እኔ አልነግርህም አንተ ብቻ እይ። ሁለተኛው ቃል ደግሞ ምን አለ? ክርስቶስ
ያላችሁን አቅርቡ። አንዳንድ ጊዜ አላምንም እንደኛ እኮ በዚህ በምድረ በዳ ካንተ ጋር ትንቅ ዘናል ማጣን ውሃ የለ አላሉ። ኧረ እዚህ ጋር እንደ ልጅ አለ፣ ህፃን ልጅ አለ ከኛ ጋር ምሳ ይዞ መጣ። እዚህ ያላችሁን አቅርቡ አለ። አሳ እታቀረበና የሆነውን ታውቃላችሁ። ካለንበት እንጀምር። በሶስተኛ ደግሞ ምን አሉ ያስተዋሉት? ኢየሱስን ልና እንወዳለን። አያችሁ እኔና እናንተ ካለንበት መጀመር ሰዎችን ወደ ክርስቶስ ኢየሱስ የሚገቡበትን መንገድ ይከፍታል። ክርስቶስ ሰዎች በዚያ መንገድ እንደደረሰ እኔና እናንተ መድረስ እንችላለን። በሰኞና በማክሰኞ ላይ ሐሳብ ወይም ጥያቄ ጥሩ። ጌታ ባርካችሁ። በጣም በጥንሳ ከምታችሁ ነው የምጠብቁ። ይሄ ነው በጣም ወደው እኔ ሰከንድ ዋጋ አለ። በሰከንድ ብዙ ሺህ ሰው ነው የምሞተው። በዚህ በሽታ ታውቃላችሁ አይደል? ብዙ ሺህ ሰው ነው የምሞተው በሰከንድ ወይ እኔና እናንተ ብዙ ሺህ ቃላት ብንናገር ፈውስ ነው ማለት። ስለዚህ ሰከንዷን እንጠቀም። ጌታ ባርካችሁ። ቀጥሉ። ሰኞና ማክሰኞ ላይ ሐሳብ ጥያቄ
አሁንም ቀደምኩኝ። ያው የሚቀጥለው ይቀጥላል። አሜን። በዚች በሳምራዊቷ ሴት ህይወት ውስጥ ነው ትንሽ ሀሳብ ለመስጠት የፈለግኩት። እንደተባለው ባለበት መጀመር የተባለውን እሷ ጋር በተግባር እናየዋለን። ያቺ ሴት እዛው ኢየሱስ ሲነግራት እዛ የሄደችው እንስራዋን ይዛ ውሃ ልትቀዳ ነበር የሄደችው። ግን ታሪኩ ሲነግረን ግን ምንድን ነው የሚለን? እንስራዋን ጥላ ይላል። የመጣችበት አላማ ሁሉ ቀረ። እንስራዋን ጥላ ወደ ከተማ ሮጠች። ኑ ኑ፣ የልቤን የነገረኝን ኑ እዩ፣ ኑ ስሙ፣ እሱ ክርስቶስ ይሆንን ብላ አለቻቸው ይላል ቃሉ። እና እኛ ከዚች ሴት ስናይ ይህች እነዛ ሰዎች እኮ ተከተሏትና መጡና በኋላ ደግሞ ከነሱ የወጣ ቃል ምንድን ነው የሚለው? አንቺ ስለነገርሽን ብቻ አይደለም እኛም ራሳችን አይተነዋል አሏት። እና በዚህ ሴት ምክንያት ብዙ ሰዎች ዳኑ ይላል የሰማርያ ሰዎች። እና ስለዚህ እኛ እቺ ሴት አሁን እንግዲህ ህይወቷ ምን ነበረ? ህይወቷ ሰዎችን ሊያይ የማይደፍር ህይወት ነው የነበራት ከታሪኮ አንጻር። ነገር ግን ኢየሱስ ግን እንዲነካት ስለፈቀደች እቺ ሴት ቁጭ ብላ እኮ ጊዜ ስላጠፋች ነው ከኢየሱስ ጋር እንጂ እኮ ትታው ብትሄድ ኖሮ እኮ እቺ ሴት የልብ ወደ ውስጧ ወደ ልቧ ውስጥ አይደርስም ነበር ኢየሱስ። እና ይህቺ ሴት ግን ከየት ቢገባትም ባይገባትም የሚናገረው ነገር እኮ አልገባትም። እቺ ሴት እኮ ውሃ ጠጭኝ የሚልሽ ማን መሆኑን ብታቂ ያለ ሲላት አልገባትም። ያቺ ሴት እኮ እንዴ አንተ ከአባታችን ከያዕቆብ ትበልጣለህ፣ ጉድጓዱን ከፈጠን እንዴት ነበር ያ ማለት እንዳልገባት ነው። እና ከዚች ሴት እኔ በእርግጥ ይሄን ነገር አንድ ጊዜ ሰበኬዋለሁ እና ይሄን አሳብ ተናግሬዋለሁ። እና ምንድን ነው ይህቺ ሴት ይገባት ባይገባት ካጠገቧ አልሄደች። እና እኛ ኢየሱስ እንዲለውጠን ከፈለግን እንደዚች ሴት ቁጭ ብለን እናውራ ከኢየሱስ ጋር። ይህች ሴት ብትሄድ ኖሮ ጥላው ወደ ልቡ አይደርስም ነበር ኢየሱስ። እንደገናም ደግሞ የመጣሁበት አላማዬ ቆይ እንስራዬን አላለችም። ኢየሱስ ሲነካ እኔ ከዚህ ሴት በጣም ምማር ኢየሱስ ሲነካ ከአይምሮ እኮ ለሰከንድ እኮ ነው የጠፋው እኮ ሰከንድም አልወሰደበትም ሲጠፋ። ያ እፍረቷ ያ መሸማቀቋ ትፈራ አልነበረ እንዴ? ሰው እንዴት ወደ ሰው ሮጠች? ኢየሱስ ሲነካን የትላንትና ማንነታችን ይጠፋል። አሁን እንዴት እኔነቴ ይሄ እኔነቴ ይዤው እንዴት ወደ ሰው ፊት እቀርባለሁ? እኔ እኮ የሚጠቆምብኝ ኃጢአት አለኝ ልንል እንችላለን። ነገር ግን ይቺ ሴት ያንን እንዳታስብ ያደረጋት መንፈስ ቅዱስ እኛም ውስጣችንን ሲነካ አዲስ ስለሚያደርገን እግዚአብሔር መንፈስ የዛን ጊዜ አዲስነታችን ብቻ ነው የሚታወቀን። የትላንትናው ማንነታችንን ኢየሱስ ሲያጠፋው ከእኛ አይምሮ ውስጥም ይጠፋል አብሮ። ይቺ ሴት ጠፍቶላታል፣ እኛም ይጠፋልናል። እና ወደ ኢየሱስ እንደዚች ሴት ቀርበን ጊዜ እንውሰድ ከኢየሱስ ጋር። ኢየሱስ ይቀይራል። ሲቀይር የትላንትና ታሪካችን ሲቀየር እነዛ ሲሰማት የነበረ ሰዎች እኮ ኃጢአቷን አልጠቆሙም። አንቺ አመንዝራ አይደለሽ ደግሞ ለእኛ ትነግሪያለሽ ሊል አንድም አሁን የከፈተ ሰው አልነበረም። ኢየሱስ ሲነካት ሰዎች ራሳቸው እኛን የሚያዩበት እይታቸው ሁሉ ይቀየራል። ለዚች ሴት ተቀይሮላታል። ኢየሱስ ግን እንዲነካን አብረን እንቆይ ከኢየሱስ ጋራ ለማለት ነው። ጌታ ይባርካችሁ።
አሜን አሜን አሜን። እግዚአብሔር ይባርክ።
ሄሎ
አሜን።
አቤት። ሄሎ መስጥ ጥያቄ ነው የኔ ሁሉ እና ካላችሁበት ከምለው ሐሳብ ሲነሳ መስጥ ካለንበት ያው ቤታችን ነው የመጀመሪያ መነሻ የሚሆነው እና ወንጌል ከቤት መጀመር እንዳለበት ቃሉ የሚያስተምረናል እና በዚህ ጊዜ ብዙን ጊዜ በቃ ወይ ባል ጥሩ ክርስቲያን ሲሆን ምስት ስታምጽ ጥሩ ክርስቲያን ቤተሰብ ውስጥ ልጆች ሲያምጹ በምናይበት ሰዓት እንደው አንዳንድ ጊዜ ምንድን ነው ምን መፍትሄ ምንድን ነው የሚለው ነገር ይመጣል እና ይሄንን እንደው ምንድን ነው መደረግ ያለበት የሚል ሀሳብ ጥያቄ ነከሳብ ነው። በጣም አንዳንዴ ተስፋ ለማስቆረጥ ስፈልግ እንዴት ነው መሆን ያለብን?
ጥሩ ጥሩ ጥያቄ ነው። ጥያቄውን እኔ ደግሞ ትንሽ ላሻሽለው እና ከቤት ሳይሆን ከራስ ጀምራል። መጀመሪያ ቅድሞ ዋናው ከራስ ነው። ከራስ ነው ጀምሮ እና ያን ጥያቄ ያንን በማሻሻል ሌሎችን ባለቤትን፣ ምስትን ወይንም ባልን እንዴት አድርገን ነው እንደዚያ ጥያቄውን አስቀን በግልጽ ነው እንግዲህ የገባ እንዴት አድርገን ነው ያንን መፍትሄ ማግኘት የምንችለው? ችግሩ የቱ ላይ ነው ነው ልቁትነት ቶሎ በሉ ወገኖች። እንግዲህ ጌታ ያስተማራችሁትን ልምድ አካፍሉን። አሁን እንግዲህ ወደ 10 ደቂቃዎች የቀሩን አካባቢ ነው። እዚህ ተሻሙ ወንድም በየነ እንደዚህ ጋር ሌሎች ማነው ወንድም ዳንኤል
እንም ደግሞ ሌላ ያልተናገረ ሰው እንትን ይናገር ብዬ ነው ብዙም የምናገር ግን ትንሽ ሀሳብ ለመጨመር እዚህ ላይ ልክ ነው። ከራስ መጀመር ነው። ከራስ ጀምር ይሻላል። አንዳንድ ጊዜ አይ ቲንክ የራሳችን ክብር ለመርሳት መላመድ ነው የሚያስፈልገን። እኔም ሳየው በጣም ደግ የሆንኩ ይመስለኝና ግን አንዳንድ ጊዜ የራሴ ነገር ራሱ ሲሰማኝ ያለው ማለት እኔም ካቃለሉኝ፣ ካልተቀበሉኝ፣ ካዋረዱኝ ብዬ የራሴም ነገር እንደተነካ ለራሴም ትንሽ ሴንሲቲቭ ሲሆን ያለው ለራሴ አይ ቲንክ ሌላውን ብቻ ስናይ ራሳችንን መርሳት ስንለማመን የእኛ መሰደብ ወይም የእኛ መዋረድ የሚል ነገር ቦታ እያጣ ሲሄድ የዛ ሰው ነገር ብቻ በውስጣችን ሲገባ አይ ቲንክ የኢየሱስ ሀሳብ ከዛ ጋር እየተገናኘ ነው። ያኔ መሰራው እንሆናለን ማለት ለክርስቶስ ነገር ቻነሉ አይዘጋም። አንዳንድ ጊዜ ከሱ ጋር የሚመጣ ውሃ ቀጥታ ወደ ተፈለገው ቦታ ሳይደርስ እኛ ጋር ሊገደብ ይችላል። እኛም በራሳችን እንደሚመች እያስተካከልን ስለምንሄድ እና ቀጥታ ከእግዚአብሔር የሚመጣ ወደ ሰው እንዲደርስ እንትን መሆን አለብን። የራሳችንን ነገር መተው አለብን እና አንዱ ከኛ ተጀምር በዛ ላይ ነው። የኔስ ህይወት እንዴት ነው? የክርስቶስ ሀሳብ ነው ወይ በውስጤ ያለው? እንግዲህ ከራስ ተጀመር ማለት የክርስቶስ ሀሳብ ነው ወይ በውስጤ ያለው? እኔ የማስበው እሱ እንደሚያስብ አይነት ነው ወይ የሚለውን እግዚአብሔር ጸጋውን ያብዛልን። በዛ መካከል እንሂድ። አንዳንድ ቻለንጆቹ ሲቀድሙን የእኛ ነገር ትተን የዛ ፍቅር በውስጣችን ገብቶ በጣም የሚለን ከሆነ ከዛ በኋላ እንግዲህ ከዛ ሲጀምር ሌላውንም እግዚአብሔር እየነገረን ይሄዳል ነው የሚለው። ግን ከዛ መጀመሩ ይሻላል። ሌላውን ትዕግስቱንም ይሰጠናል፣ እንድንችልም ያደርጋል። የፍቅር ብዛት ትዕግስትን በጣም አድርጎ ያመጣል። አንዴ ሄደን እሱ አበቃም እንዳንል ያደርገናል። ለምን ይህን መልስ አገኘው እንዳንልም እያደርገናል። ያ ኃይለኛ ፍቅር በውስጣችን ሲኖር ማለት ነው። እና የሚቀጥለውንም ነገር ደግሞ እሱ ይመራል። አይ ቲንክ ያው ከኔ የሚለው ላይ መሄዱ ይሻላል ብዬ ነው።
አሜን 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 አሜን። ጌታ ይባርክ። ፍቅር ትዕግስትን ያስተምራል። ጸሎት፣ ድፍረት። ጌታ ይባርክ። ሌላ ተጨማሪ አንድ እድል እሰጣለሁ። ወደ ሎሳ እንሄድ በፊት ለወደ ሄተን ደግሞ ሳልመልስ ሌላ ተጨማሪ የሚያደርግ ሰው አለ?
ሰው ከሌለ ትንሽ ሲጨምር። እሺ፣ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ይላልና፣ መጀመሪያ ራሱ በኢየሩሳሌም ምስክር ከመሆናቸው እነሱ ያሉት ኢየሩሳሌም ነው። እነዚህ ሰዎች ኢየሩሳሌም ምስክር ከመሆናቸው በፊት ቀዳሚ ነገር ነበረ፣ መንፈስ ቅዱስን ትቀበላላችሁ ነበር ያላቸው። ያንን መንፈስ ቅዱስ ከተቀበሉ በኋላ ያ መንፈስ ቅዱስ በኃይል ከወረደባቸው በኋላ የጀመሩት በኢየሩሳሌም ነበር። አሁን እንደምንለው ማለት ነው፣ በቤታቸው ማለት ነው። በኢየሩሳሌም ጀመሩ፣ ከዛ በይሁዳ ሄዱ፣ ቀጠሉ፣ ወደ ጎረቤት ሄዱ ማለት ነው። ከዛ ወደ ሰማሪያ ወደ አገር ሄዱ፣ ከዛ እስከ ምድር ዳር ወደ ዓለም ሁሉ ሄዱ ማለት ነው። እና ስለዚህ አሁን እንደ ሐዋርያቶችም የሆነው መንፈስ ቅዱስ መጀመሪያ በእነሱ ላይ ወርዶ ነው የሰራው እንጂ በስጋቸው አይደለም። ታሪካቸው እንደምናውቀው አስቀድሞ ሌላ ህይወት የነበራቸው ሰዎች ነው። ቅድምም ስንነጋገር ነበረ፣ ስጠቅስ ነበር የነ ጴጥሮስና የነ እነዚህ የነጎድጓድ ልጆች የሚባሉትን ሁሉ ስናይ ነበር። እና ግን መንፈስ ቅዱስ ከወረደባቸው በኋላ ያንን በአንድ ስብከት 3000 በአንድ ስብከት 5000 ተመለሱ እያለ እናያለን። ስለዚህ በእኛ ላይ መንፈስ ቅዱስ እንዲወርድ ከጌታ ጋር ጊዜ እንውሰድ። እዛን ጊዜ መንፈስ ቅዱስ ራሱ ነው የሚሰራው፣ እኛ አይደለን የምናደርገው። መንፈስ ቅዱስ ራሱ ሲናገር ያ ሰው መንፈስ ቅዱስን ለመስማት ይችላል። ሰው ሰውን አይመልስም፣ መንፈስ ቅዱስ ግን ሰውን ይመልሳል። ጌታ ይባርካችሁ።
አሌሉያ፣ ክብር ለእግዚአብሔር። አሁን እንግዲህ እውነት ነው እንግዲህ እኔ አንድ የምጨምረው ሁለት ቃላት አለ ያችን ምንድነች? መጀመሪያ በመንፈስ ቅዱስ ጸሎት ስናድርግ በመንፈስ ቅዱስ ስንጸልይ ስፔሲፊክ ጸሎት ያስፈልገናል ወገኖች። ይህን በግሜ ተናገር፣ ግልጽ የሆነ ቀጥተኛ የሆነ ጥያቄ ነው እግዚአብሔር የምጠይቀው። እግዚአብሔር ሆይ ለውድ ባለቤት ምክንያት አድርገኝ፣ ወይንም ለምስቴ ምክንያት አድርገኝ፣ ወይንም ለልጄ ምክንያት አድርገኝ። እዛ ቅድም ወንድሜ በየኔ ያለው ቃል ፍቅር ትዕግስትን ያስተምራል። የስድስት ዓመት የአስር ዓመት የሀያ ዓመት ጊዜ ሊወስድ ይችላል። ለእግዚአብሔር ያ ምንድን ነው? እግዚአብሔር በመዳን ነው እንጂ የሚደሰተው በእድሜ ዘመን አይደለም። እዚህ እግዚአብሔር ሰከንድ ነው፣ መዳን ለሰከንድ ነው። እና እኛ ቀን እንቆጥራለን፣ አመት እንቆጥራለን። ይሄ የስጋ ስራ፣ መንፈስ ቅዱስ ትዕግስትን ያስተምራል። ዋናው ግን በጸሎት ጌታ ሆይ መልካም ፈቃድ ይቆ ለዚህ ባለቤት ምክንያት አድርገኝ፣ ምሳሌ አድርገኝ፣ ፈውስ አድርገኝ ማለት መቻል አለብን። ይሄ ላንቺ ደግሞ እድል ሰጣለሁ። ተማሪ
አዲስ ነገር የለኝም ጊዜ ከማቃጠል። ያው በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል።
አሜን
አሜን
አሜን አሜን አሜን። ሃሌሉያ። እሺ፣ ወደ ሮብና ወደ አሞት እንላለን። እያተካለልን ነው ወንድመ በየነ። እንግዲህ አሁን ይህን እንድታግዝ አስፈልጋለሁ። ማርቆስ ምዕራፍ 12:28-34 አነባለን። ማርቆስ ወንጌል ምዕራፍ 12:28-34 ይሄ ደግሞ በእምነት ሉቃስ 23 ትከፍቻለሽ።
ማርቆስ
12:28-34
እንዲህ ይላል። እሱስ ማነባለው። ከጻፎች አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህም፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከእነዚህም የሚበልጥ ሌላ ትእዛዝ የለችም።
አሜን አሜን። ሉቃስ 23:39
እንዲህ ይላል፣ ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስለ አደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኛለሁ። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው።
አሜን አሜን። ወገኖች እንግዲህ ለተጠቅሶች የሮብን ክፍል ያጠቃልላሉ። አስቸጋሪ የሆኑ ሰዎችን ለመርዳት መሞከር ቃሉ አስቸጋሪ የሆኑትን ሰዎች ለመርዳት በቂ መረጃ መሰልቀን የለብንም። ኮሌጅ መግባት የለብንም። አባቶችን ማማከር የለብንም። የእግዚአብሔር ቃል በመንፈስ ቅዱስ ጸሎት ስናነበው ቃሉ ራሱ መንገድ ይከፍታል። ስለዚህ የመጀመሪያ ነገር ጸሎት ቅድም ተናግጠል ጌታ ሆይ አላማ በህይወቴ ይፈጸም ምክንያት አድርገኝ ለነዚህ ሰዎች ምክንያት አድርገኝ። ለምን ክርስቶስ ኢየሱስ ሰዎችን ሁሉ የምመለከተው በድነት ነው። እርግጠኛ ሆኖ ነው ክርስቶስ ኢየሱስ ሰዎችን አፕሮች የሚያደርገው። ስለዚህ በማርቆስ ሳውል እንደነበበ አንደኛው ምንድነው አለ ጥያቄ አመጣለ ለክርስቶስ ኢየሱስ የትኛው ነው የሚበልጠው ህግ አለ። ክርስቶስ ግን ታሪኩን ዘብት ሁሉ ከዘረዘረ በኋላ አንተ እኮ ከእግዚአብሔር መንግስት የራቅህ አይደለህም ማለት
አለሉያ።
ልቡን ያውቃል ግን አይ አንተ እኮ አሞስ እያስተዋልክ ነው ማድረግ ብቻ ነው የቀረብህ ያለው ነው ክርስቶስ። ይሄ ጠማማ ለሆነ ሰው የተናገረው ጣፋጭ ቃል አንድ ጊዜ በአቃቂ ይሆናል። ይሄ አንድ ቄስ ለአንድ አገልጋይ ጥያቄ ጠየቀውና ጥያቄ ጠየቀው ምን አለ እንደውም አለ ሰይጣን ይህንን ነገር ለምንድን ነው ማድረግ የፈለገበት ብሎ ሲጠይቀው አንተ ምን ስለ ሰይጣን ታወራለህ? በአንተ ላይ 99 ሰይጣን አለብህ በሰንበት ትምህርት ውይይት እኮ
በኢየሱስ
ብሎ ሲመልስልህ ስለዚህ ለሰዎች የምንመልሰውን መልስ መንፈስ ቅዱስ ይሰጠናል። በጸሎት እንቀርብ። ክርስቶስ አንተ ከዚህ የራቅህ አይደለህም አለ። ከመንግስት ሰማይ ድል ቀርበሃል። ያ ደግሞ በሉቃስ የተነበበው ክርስቶስን ተሳደበው ይላል። ሌላኛው ሌባ ሌቦች ሆኖ ቅጣታቸውን ሲቀበሉ በዝቅላት ዋጋቸውን እያገኙ ነው። ስለዚህ ክርስቶስን ተሳደበው ይላል። ሌላኛው ግን ምን አለ አስበኝ። አያችሁ የእግዚአብሔር ቃል ሰውን ይፈውሳል። እግዚአብሔር እዚህ በሮብ ላይ ሁለት ነገሮች እንድንረሳ አልፈልግም። ለእኔና አንደኛ እግዚአብሔር እኔና እናንተን ለቤተ ክርስቲያን የምናስብ አይኖች እንድንሆን እግዚአብሔር ይፈልጋል አለ። ሁለተኛ እኔና እናንተን እግዚአብሔር ለቤተ ክርስቲያን የሚያሳድጉ ጆሮች እንድንሆን ይፈልጋል። ቅድም መግቢያ ላይ ተናገር አይኖች እንድንሆን ጆሮዎች እንድንሆን ዛሬ እግዚአብሔር ይፈልጋል። ያሙቱ ደግሞ እንግዲህ አሁንም ማዳንቺ ይመጣለው እዛ ላይ ሐዋርያ ምዕራፍ 8 ከፍተሻል ቅድም ወረዲ ከቁጥር 26 እስከ 30 ያለውን ብቻ ታነባለሽ። ገዛና ሁለተኛ ቆሮንቶስ ደግሞ በየነ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እና 13 ታነባለ ከተለ በእምነት ምዕራፍ 8 ሐዋርያ ምዕራፍ 8 26 እስከ 30
26 እስከ 30 እንዲላል በክርስቶስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 8 ይቅርታ
ሐዋርያት ምዕራፍ 8
እንዲላል አነብነበት ከ26 እስከ 30 እንደዚህ ይላል። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል በኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንዳኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በአሁኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበበውም የነበረው የመጽሐፍ ክፍል ይህ ነበረ። ልቀጥለው ወይንስ ይበቃል?
በቀዛ ላይ ጌታ ይባርክሽ። እንግዲህ እዚህ ላይ መንፈስ ቅዱስ ይመራል፣ መንፈስ ቅዱስ ይፈውሳል። ይሄ ነው እንግዲህ ዋናው አጠቃላይ ተነበበው። ወንድማ በየነ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እና 13
እንዲህ ይላል። ሶስዋን ይባላል። ስለ ክርስቶስም ወንጌል ወደ ጥሮአዳ በመጣሁ ጊዜ ለጌታ ስራ በር ምንም ብከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም። ነገር ግን ከርሱ ተሰናብቼ ወደ መቄዶንያ መጣሁ።
ሃሌሉያ። በዚህ ጥቅስ ደግሞ መንፈስ በር ይከፍታል። ይሄ ነው ይሄ ቆልፎን ቁልፍ ከብታልና በሐሙስ ላይ ወሳኝ የሆኑ ወቅቶች አሉ። ያ ፊልጶስን ታውቃላችሁ፣ በሚያስገርም ሁኔታ ከአውሮፓ ወደ ኢትዮጵያ ደንደባ መሄድ፣ ጳውሎስ ደግሞ በዚህ በአውሮፓ ጉዞ በር እየከፈተለት መንፈስ ቅዱስ ያግዘው እናያለን። ስለዚህ እናጠቃልል ሳለ ከጊዜ አንጻር ትንሽ ደቂቃዎችን ሰርቅ ያለው ለውይይትና ለጥያቄ ጊዜ አይኖረንም ማለት ነው። ከጊዜ አንጻር ጌታን እናመሰግናለን። በዚህ ጊዜ እንዲህ ይላል ማጠቃለያው የሐሙሱ፣ የምሰማ ጆሮና የሚያይ ዓይን ካለን የእውነት መንግስት እውነትን የሚሹ ሰዎችን ለመድረስ የማይታዩት መላእክት ይመሩኛል። የማይታዩት መላእክት ክብር ለእግዚአብሔር። የማናቸው መላእክት ይመሩናል? አይኖች ካለ ጆሮ ካለ እግዚአብሔር መልአክ ከግራና ከቀኝ ከፊትና ከኋላ ሆኖ እኔና እናንተን በሚያዘንጥቁ ሁኔታ ይመራል። ያንን አናንያ ወደ ክርስቶስ ኢየሱስ ምርት ኢትዮጵያውያን እንዳመጣ ሁሉ እኔና እናንተን እንደዛ አደርጋል። ስለዚህ በማቴዎስ ምዕራፍ 9 ከቁጥር 37 እስከ 38 ዛሬም በመጨረሻ ዘመን ነው። መከሩ ብዙ ነው፣ ራተኞች ግን ጥቂቶች ናቸው። እኔና እናንተን እግዚአብሔር ተሳታፊ እንድንሆን ይፈልጋል። የማሳረጊያ ጸሎት በአርቡ ላይ እንዲህ ይላል፣ ጌታ ሆይ ያንተን መንግስት ለማስፋፋት እንድትጠቀምብኝ እወዳለሁ። በየዕለቱ ከፊት ያስቀመጥክልኝን መልካም አጋጣሚ እንድመለከት አይኖቼን ክፈትልኝ። በየዕለቱ ለማገኛቸው ሰዎች የተስፋን ቃልና ማደፋፈር እንዲሁም ያንተን ፍቅርና እውነትን እንዳካፍል አግዘኝ።
አሜን።
ይህንን ጸሎት ከጸለያችሁ እግዚአብሔር እንግዲህ እንግዳ የሆነውን ነገር በሕይወታችሁ ላይ ያከናውናል።
አሜን አሜን።
ያው ሊሆን ቅዱስ ጻድቅ አምላክ ስለ አስገራሚው የመንፈስ ቅዱስ ስጦታ እንባርካለን። ስለ የሚያዩ አይኖች የሚሰሙ ጆሮች ይሰጡን፣ ስራን በአፋጣኝነት ለመፈጸም መንፈስ ቅዱስ ይታዘዝልን። ይህንን ስለምታደርግ ባርክ፣ ስለነዚህ ወገኖች ባርክ፣ ቀሪውን አገልግሎት ባርክ። በኢየሱስ ስም አሜን።
አሜን አሜን አሜን።